ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 27 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ የመከራን ጉድጓድ ሚዳቋ አትዘለውም በሚል ርዕስ ሀተታ እናሰማለን። በማስከተል የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት በሚል ርዕስ የቀረበ ትንታኔ፣ በመጨረሻም ፈሊጥ ያጡ ጸረ ህዝቦች በሚል ርዕስ ከፍኖተ ዲሞክራሲ በቀረበ ሀተታ የመጀመሪያውን ክፍል ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። እሁድ ግንቦት 26 ቀን በአፋር ግዛት በአሳይታ ከተማ ውስጥ የተቃውሞ ሰልፍ የተደረገ መሆኑን አንዳንድ ምንጮች ገልጸዋል። ለተቃውሞ ሰልፉ መነሻ ምክንያት የሆነው አቶ ሳልህ ረሺድ የተባሉት ግለሰብ ድንገት በወያኔ የጸጥታ ኃይሎች ታፍነው በመወሰዳቸው ሲሆን ተቃውሞ ሲያሰሙ የዋሉት አብዛኛዎቹ የዩኒቨርሲቲ ተማሪዎች መሆናቸው ተነግሯል። በሰልፉ ላይ ሲሰሙ ከነበሩት መፈክሮች መካከል በአካባቢው ዴሞክራሲያዊ አሰራር አለመኖሩን የሚጠቁምና በቂ የግንባታ ስራ እንዲሰራና የኢኮኖሚ መሻሻል እንዲኖር የሚጠይቁ እንደነበሩ ምንጮቹ ጠቁመዋል። ማዕከሉን በአሜሪካ ሀገር ሚኒሶታ ክፍለ ሀገር አድርጎ ሲንቀሳቀስ የነበረው የኦሮሞ ሚዲያ ኔትወርክ ኦኤምኤን የዜና ተቋም በአገር ቤት ቅርንጫፍ ለመክፈት መልእክተኞች ወደ አዲስ አበባ የላከ መሆኑን ገልጿል። ቀደም ብሎ የወያኔ አገዛዝ በኦኤምኤን እና በኢሳት ላይ መስርቶት የነበረውን የሽብርተኛ ክስ መሰረዙ የሚታወቅ ሲሆን ኢሳት በአገር ቤት ቅርንጫፍ ለመክፈት መፈለጉና ለመፈለጉን አልገለጸም። በሌላ በኩል የትግራይ ተወላጆች ማህበር በሰሜን አሜሪካ የተባለው ድርጅት ግንቦት 24 ቀን ለአብይ አህመድ በጻፈው ግልጽ ደብዳቤ ኢሳት በትግራይ ህዝብ ላይ የጥላቻ ፕሮፓጋንዳ አካሂዷል በማለት ከከሰሰ በኋላ ካገዛዙ በኩል ኢሳት ወደ አገር እንዲገባ የተደረገለት ጥሪ ያሳዘነው መሆኑን በመጠቆም ተቃውሞውን ገልጿል። ቻይና በኢትዮጵያ ውስጥ ተካሂድ የነበረውን ኢንቨስትመንት እየቀነሰች መሆኗን ፋይናንሻል ታይምስ የተባለው ጋዜጣ ዘገበ። ቻይና ይህን እርምጃ እንድትወስድ ያስገድዳት ምክንያት በውጭ ምንዛሪ እጥረት ሳቢያ ኢትዮጵያ ብድሯን ለመክፈል አስቸጋሪ ሁኔታ ውስጥ መውደቋን በመረዳቷ ነው ተብሏል። እንደ ፈረንጆቹ አቆጣጠር ከ2006 እስከ 2015 ባለው ጊዜ ውስጥ ለመንገድና ለባቡር መስመር ግንባታ፣ ለኢንዱስትሪያል ፓርክና እንዲሁም ለሌሎች መሰረተ ልማት ስራዎች ቻይና በብድር መልክ ለኢትዮጵያ የሰጠችው 13 ቢሊዮን ዶላር መሆኑንና በአሁኑ ወቅት የቻይና መሪዎች የብድሩን መጠን በጣም በመቀነስ በጥንቃቄ ለመቋጥ ይፈልጋሉ ማለት ጋዜጣው ዘግቧል። ሲኖሸር የተባለው የቻይና መንግስታዊ የክሬዲት ኢንሹራንስ ኩባንያ ለኢትዮጵያ ብድር ለሚያበድሩ የቻይና ባንኮች ዋስትና መስጠት ማቆሙም ተገልጿል። ቻይና ለወሰደችው የብድር ማቀዝቀዝ እርምጃ እንደ ዋና ምክንያት ሆኖ ከሚቀርበው ከውጭ ምንዛሪ እጥረት ሌላ በአንዳንድ ቦታዎች የተከናወኑት የኢንቨስትመንት ስራዎች ውጤታቸው ከተጠበቀው በታች በመውረዱ መሆኑም ተጠቁሟል። ለምሳሌ ከጅቡቲ አዲስ አበባ ያለው የባቡር መስመር መጠናቸው ከፍተኛ የሆነ የወጪና የገቢ ዕቃዎች ያመላልሳል የሚል ግምት ተወስዶ የነበረ ቢሆንም እስካሁን ሲያመላልስ የቆየው ከግምት በጣም ዝቅ ያለ እንደሆነም ተነግሯል። ለተከሰተው የውጭ ምንዛሪ እጥረት አንደኛው ምክንያት የገቢና የወጪ ንግድ መጠን አለመመጣጠን መሆኑን ጋዜጣው ያስቀመጠ ቢሆንም በወያኔ ባለስልጣኖች እየተዘረፈ ወደ ውጭ የሚወጣው ገንዘብም አንዱ ምንጭ እንደሆነ ቀደም ሲል ሌሎች መግለጻቸው ይታወቃል። ላለፉት 5 ዓመታት ለገቢ ቃዎች የሚከፈለው የውጭ ምንዛሪ አገሪቱ ወደ ውጭ ልካ ከመታገኘው የውጭ ምንዛሪ መጠን በ400% ያህል በመሆኑ በውጭ ምንዛሪ ክምችት ላይ ከፍተኛ ተጽዕኖ የፈጠረ ሲሆን እንደ አውሮፓ አቆጣጠር ከ2000 እስከ 2009 ባለው ጊዜ ውስጥ አገሪቱ 11.5 ቢሊዮን ዶላር ማጣቷና ከ2010 በኋላ ከ10 ቢሊዮን በላይ ለወያኔ ባለስልጣኖችና የጥቅም ተጋሪዎች ወደ ውጭ መውጣቱን ግሎባል ፋይናንሻል ኢንተግሪቲ የተባለው ተቋም ከዚህ በፊት ይፋ ማድረጉ ይታወቃል። ከአምስት ዓመት በፊት ከጠቅላላ ብሔራዊ ሀብት ጂዲፒ 46.8% የነበረው የአገሪቱ ዕዳ በአሁን ወቅት ወደ 59% በመድረሱ በጣም አሳሳቢ ሁኔታ እየተከሰተ መሆኑን ፋይናንሻል ታይምስ ዘግቧል። የቱኒዚያ መከላከያ ሚኒስቴር እሁድ ግንቦት 25 ቀን በሰጠው መግለጫ ስደተኞችን የጫነ አንድ ጀልባ በሜዲትራኒያን ባህር ውስጥ ተገልብጦ በመስጠሙ የ46 ሰዎች አስከሬን መገኘቱን አስታውቋል። ጀልባዋ የጫነችው በአጠቃላይ 180 ሰዎችን ሲሆን እስካሁን የ68 ሰዎች ሕይወት ለማዳን የተቻለ መሆኑንና መደረሻቸው የጠፋ ሌሎች እየተፈለጉ መሆናቸውን ሚኒስትሩ ገልጿል። ከተረፉት መካከል 61 የሚሆኑት የቱኒዚያ ዜጋ ሲሆኑ የተቀሩት 7ቱ ከተለያዩ የአፍሪካ ሀገሮች የመጡ ናቸው ተብሏል። በተያያዘ ዜና በዚያን ዕለት የቱርክ ባለስልጣኖች በሰጡት መግለጫ ስደተኞችን ጭና ከቱርክ ወደ ቤተነሳች አንዲት ጀልባ በመገልበጧ 9 ሰዎች የሞቱ መሆናቸውንና ከሞቱት ውስጥ 6ቱ ሕፃናት መሆናቸውን ገልጿል። በተመሳሳይ የስፔን የጠረፍ ጠባቂዎችም 240 ስደተኞችን ከመስመጥ ያዳኑ መሆናቸውን ገልጸዋል። በተባበሩት መንግስታት መግለጫ መሰረት ባለፉት 6 ወራት የ660 ስደተኞች ሜዲትራኒያን ባህር ውስጥ ሰጥመው የሞቱ መሆናቸው ይፋ ሆኗል። የሞዛምቢክ የጸጥታ ኃይሎች በወሰዱት እርምጃ 9 ጂሃዲስቶች መገደላቸውን የመንግስት ቃል አቀባይ ገልጿል። ከጥቂት ቀናት በፊት ራሳቸውን አልሺባብና አልሱና ብለው የሚጠሩ ጂሃዲስቶች የተለያዩ ጥቃቶችን የፈጸሙ መሆናቸው ሲታወቅ ወደ 10 የሚሆኑ ሰዎችን አንገታቸውን በመቅላት የገደሏቸው መሆኑ ተነግሯል። በዚህ ዓመት ጥቅምት ወር ጀምሮ ከ300 በላይ የሚሆኑ ጂሃዲስቶች በቁጥጥር ስር መዋላቸውን መንግስታዊ መግለጫ ሲጠቁም ሌሎች እየታደኑ መሆናቸውንም ገልጿል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ያበቃል። የመከራን ጉድጓድ ሚዳቋ አትዘለውም። ወያኔ ሚዳቋውን ለቋታል። መከራ መጥቶበታልና ከዚህ ለመዳን የማይፈነቅለው ድንጋይ የለም። አዲስ ሹም ብሎ የመደበው የራሱ ልጅ አልሰራለትም ማለትም አይቻልም። በተወሰነ ደረጃ የተወሰኑ ክፍሎችን አደናግሮ ጸጥ አሰኝቷል። ተቃዋሚ ነን ሲሉ የነበሩት ከእግሩ ወድቀዋል። ሂደቱ ጠባቦችና አድርባዮችን ቢያክፍም ሚዳቋው የመከራን ጉድጓድ ሊዘልለት እየጣረ ነው። በዚህ ሙከራ ተካፋዮች የሆኑትም ማንነታቸውን ለአንዴም ለሁሌም እያጋለጡ ነው። ሰርጉን ለክሶ እንበለውና እነዚህ ሁሉን ከፋቶችና ጋሪታዎች ከተቃዋሚ ጎራ መለየታቸው ደግና በጎ ክስተት ነው። ጥርግ ጥርግርግ ብለው ይሄዱ። እነስባትና በረከት ባዘጋጁት ቲያትር በዘላይ ሚዳቋነት የተመደበው ሹም ቀንተሌት የሚዘባርቀው ህዝብ መስማት የሚፈልገውን መሆኑን እንግዲህ የተበላቀም ነው። የበፊቱ ኢትያገር ያላትን ይሄኛው አገራችን ኢትዮጵያ ይላል። በጎን ኢትዮጵያን የሚጠሉና ህዝብን የፈጁ እነ ሌንጮል እየሰበሰበ አዳራሽ ሙሉ ትግሬ መኮንኖችን ሰብስቦ ጦሩ ያገር እንጂ የድርጅት መሆን የለበትም ሲል ሰዎቹ ይሳለቃሉ። ቃልባዶ ስልጣን ያዙት እነሱ። ከጦሩ ተቆጣጣሪዎች አብዛኞቹ ትግሬዎች እንደሚሆኑ ያውቃሉና ስጋት የለባቸውም። የስልጣን ባለቤት የሆኑት እነ ስብሃት ሽግግር መንግስት መመኘት የክህደት ነው ብለው ደምድመውታል። የማይሆን መታሰብ የሌለበት ነገር። አዲሱ ሹምም ቢሆን የሽግግር መንግስት ጉዳይ እቅዱ አጀንዳው አይደለም። የወያኔ የቀድሞ ወዳጆችን በተናጠል ጠርቶ ማቀፍ ነው እቅዱ። በዚህ መሰረት ወንጀለኛውን ለንጮ ጠርቶ እነሆ ይህ ነሆለል ከኦዴግ ጋር አብሮ ሊሰራ ተስማምቷል። አማራን ማረድ ነው ሲል የባጀውም የአሜሪካ እብድ ወደ አገር መጥቶ ሊደባለቃቸው መፈለጉን ገልጧል። በ1983 ከሌንጮም ከወያኔም ከሻቢያም ሰምረው የነበሩትም መጣን ብለዋቸዋል። ድግምግሞሽ ስህተትና ክህደት። ሌሎችም ጥሪ እየጠበቁ መሆናቸውን ማወቅ ተችሏል። ወያኔ ጭንቅ ስለገባ ባድመ የኤርትራ ነው ያለውን ውሳኔ እቀበላለሁና ከሻቢያ አስተርቁኝ ብሎ በአዲሱ ሹም በኩል ሳውዲን በአማላጅነት መማጸኑንም ሰምተናል። ቋራ ለሱዳን፣ ባድመን ለሻቢያ፣ ወያኔ ራሱን ጠብቆ በበላይነት ለመቀጠል ግማሽ ኢትዮጵያን አሳልፎ ሊሸጥ ዝግጁ ነው። ይህም በመሆኑ ለሰየመው ሚዳቋ የዝላይ ሜዳን ሰጥቶ እያስለፈለፈ እየነዳው ነው። በተጨባጭ ግን ስልጣን ዛሬም እንደ ትላንት በወያኔ እጅ አለች። በቲያትሩ የሚወናበዱ ካሉ ጥፋቱ የወያኔ አይደለም። ተጨባጭ ሁኔታ በሚያሳየው ከሆነ ትግላችን መቀጠል እንጂ መቀዝቀዝ የለበትም። ጥያቄያችንን የመለሱ አስመስለው አልመለሱም። ይባስ ብሎ ግፉና አፈናው ተባብሶ ይገኛል። ህዝብ ከቤቱና ቀየው እየተፈናቀለ ነው። ህዝብ እየተፈጀ ነው። አዋጅ ያሉት ኖረ ተሻረ በአስከፊ አገዛዝ ስር 28 ፍትህ አልባ ዓመታትን ያሳለፍንን ግፉ ተዘርዝሮ አያልቅም። አንዳንዶች በተለይ ባዕድ አገር ያሉ የኛን ሰቆቃ ከቶም አይገምቱም። በየማጎሪያው የደረሰብን ስየል ለነሱ ከንቱ ወሬ ነው። ስማችንን አያነሱም። አልተኮላሹም፣ አልተደፈሩም፣ ወፌላላ አልደረሰባቸውም፣ ሽባ አልተደረጉም፣ አልተዋረዱም፣ በድን አልተደረጉም። ያደረጉንን ቢደግፉ አይገርመንም። ሰልፋቸው ከህዝብ ጋር አይደለምና ትግል ብለው አጥምደው ለእስርና ስቃይ የዳረጓቸው ሳይፈቱ ከግፈኞቹ ጋር ሊተቃቀፉ መዘጋጀታቸው በእውነቱ የሚገርም አይደለም። ከአሳሪው ጋር ሲፈታ መጨባበጥ ይቅር መባባል ሳይሆን ይቅርታ የጠየቀ ካለ አልሰማንምና በእኛ እይታ እጅ መስጠት ማለት ነው። እርቅና ሰላም በሚልም ብዙ ጊዜ የደቡብ አፍሪካ ጉዳይ ይነሳል። የአፓርታይዱ አገዛዝና አሜሪካ ማንዴላ መፈታቱን እሺ ያሉት የህዝቡን ትግል አብርዶ ግን የነጮችን የበላይነት ጠብቆ ለመቀጠል አስፈላጊ ነው ብለው ስለወሰኑ ነው። ዛሬ ደቡብ አፍሪካ 75% መሬቷን ለነጮች አስረክባ ያለች አገር ናት። ወያኔ በህዝብ ትግል ውድቀቱ ሲመጣበት መውጫ ብሎ የዘየደው ይህን የኦህዴድ ጎረምሳ መሾምና አስመሳይ የጥገና ደብቶችን በማድረግ ህዝባዊ ትግሉን አደናግሮ ማፈን ነው። የአዲሱ ሹም ልፈፋና አልባሌ የለውጥ እርምጃዎች በዚህ በኩል ለወያኔ ረድተዋል። የኦሮሞ አካባቢውን ትግል በማብረድና በተለይ አሁን እንደሚታየው ጸረ አማራ እርምጃዎችን በማጧጧፍ ተፈጥሮ የነበረውን የህዝብ ጸረ ወያኔ ህብረት አላልቷል። ብዙዎች በሚዳቋው ልፈፋ ተደናግረው ጊዜ እንስጠው፣ ተአምር መጣልን ወዘተ በሚል ከንቱ ውዳሴ ተጠልፈው የሴኔጋሉ መሪ ሴንጎር በጊዜው የባሪያውን ትልቅ እንቅልፍ ያለውን እያንኮራፉ ናቸው። ከባብ እንቁላል እርግብ እየጠበቁ ለሹመት መታጨቴን ህልም አይቻለሁ ንግርት ነበረኝ የሚል ግብዝ ወደ ንጻነት ይወስደናል ብለው እየጠበቁ ማለትም እውነቱን ለመናገር በሚያሳፍር ደረጃ እየተጃጃሉ። ፖለቲካ ለውጥ ስንል ዋናው ጉዳይ ማን ነው ስልጣን ያዘው የሚለው ነው። መሰረታዊ ለውጥ ማለት የስልጣን ለውጥ ወይም ዝውውር ማለት ነው። ዛሬ በአገራችን ማን ነው ስልጣን ያዘው ስንል ተወደደም ተጠላም ሀቀኛው መልስ ወያኔ የሚል ነው። በሁሉም መስክ ስልጣን ያዙት ወያኔዎች ናቸው። በቁልፍ ቦታዎች የሚሾሙት እነ አዜብ ኮላና ኢሳያስ ወልደ ጊዮርጊስ ናቸው ወያኔዎች። በሌላ በኩል አክራሪና ጠባቦችን የማሰባሰብ ሂደት አለ። ኦህዴድን የማጠናከር ጸረ ኢትዮጵያ ጸረ አማራውን ዘመቻ የማጠናከር ይህ ኢትዮጵያን የሚያጠናክር ሳይሆን የሚጎዳ እርምጃ መሆኑን ለማወቅ የሚያቅተን አይደለም። ኢትዮጵያ ትበታተናለች እያሉ የሚያስፈራሩን ተቃዋሚ ተብዮች ማጓራት መጀመራቸው የሚጠበቅ ሆኗል። አደጋው ተጠናክሯል። በስልጣን ሳይሆን በወንበሩ ላይ ቁጭ ብሎ የሚቀባጥረው የወያኔ መኮንን ባጭር ጊዜ የሚለፈፈው ያበቃና ከተግባሩ ስታዲያ ብሎ ሲጠየቅ የሚፋጠጥ መሆኑ አይቀሬ ነው። ሮጠው ከጎኑ የተለጠፉትም ማፈሪያዎች ሚናቸው ከርሳቸውን መሙላት ብቻ መሆኑ መጋለጡ የሚቀር አይደለም። ያኔ ታዲያ ምን ሊውጣቸው ነው? የህዝብ መሰረታዊ ጥያቄ ካልተመለሰ መፍትሄ አይመጣምና ምን ሊሉ ነው? ስብሐት ነጋ የሽግግር መንግስት የክህደት ክህደት ነውና አይታሰብም ብሏል። ቁርጡ ይህ ነው። ታዲያ ጎዳናው ወዴት? ሁሉም የፖለቲካ እስረኞች ይፈቱ ይላል ህዝብ። መልሱ እስካሁን አይሆንም ነው። ጸረ ህዝብ አዋጆችና ድንጋጌዎች ይሻሩ ይላል ህዝብ። መልሱ አይሆንም ነው። ግድያው፣ ማፈናቀሉ፣ ቤት ማፍረሱ፣ ግብረ ሲየሉ አፈናው አልቆመም። የወያኔ አገዛዝ ጭምብል ቀየር አድርጎ ቀጥሏል። ባይሆን በነበር ተደሳች ለመሆን ዝግጁ በነበር። ደብረ ጽዮን፣ በረከት፣ ስብሐት፣ አባይ፣ አዜብ፣ ስዩም፣ ሳሞራ፣ ጌታቸው አሰፋ ወዘተ ወያኔዎች ናቸው የኢትዮጵያ ገዢዎች። እና አዲሱ ሹም አሻንጉሊቶች ናቸው። መጫወቻ፣ ማደናገሪያ፣ አቅጣጫ ማሳቻ መጠቀሚያ። ሐቁ ይህ ነው። ይህን መረዳት ማወቅ ለምንስ ይከብዳል? ማንም ቢሆን ማን ለውጥ ሲመጣ ከቻለ ይህን አላይም አልቀበልም ብሎ ድርቅ አይልም። ማንም የትግል ወልፍ የለውም ብለን ነበር ድሮ። ግን የአገራችን አርሶ አደር እንደሚለው አላይን ብዬ ሆኖብን ነው። አልሆን ብሎን ማለት ነው። የአዲሱ ሹም ቲያትር ቧልት ቢባል ተገቢ ነው። ይህ ግልጽ እስኪሆን የተወሰኑ ወራት መፍጀቱ አይቀርም። ግን ቧልቱ ያከትማል፣ ማደናገሪያውም ያልቃል። አድርባዮቹም በገሃድ ይጋለጣሉ። ቀውሱም ይመጣና እባላባዮቹ በፊት እንዳየነው ጉዳቸው ይፈላል። የጊዜ ጉዳይ ነው። ሁሉንም ለማየት ትዕግስቱ አለን። ይህንን የምንጠብቀው ሁኔታ ሳይሆን ትግላችንን አስፋፍተን በመቀጠል በሂደት የምናየው ነው። ትግላችንን ከመቀጠል የሚያቆመን ምንም ሁኔታና ክስተት የለም። ሰላም አሉ እርቅ አወናብደው ትግል ሊያስቆሙ ነው የተነሱት። አገራችንን ለባሰ ጥፋት ሊዳርጉ ነው ያቀዱት። ለዚህ ተጻራሪ መሆን አለብን። ህዝባችን ሲፈናቀል፣ ሲፈጅ፣ በግብረ ሲየር ሲቃጠል፣ ማንነቱ ሲጠፋ፣ ሕፃናቱ ሳይቀር ሲመተሩ ማየት የምንችል መሆን የለብንም። ነፍሰ ገዳዮቹን መፋረድ አለብን፣ ህዝባዊ ቅጣትም መስጠት። ትግላችንን ማፋፋም፣ ትግላችንን መቀጠል፣ የወያኔን ስርዓት ማውደም። ሌላ መንገድ፣ ሌላ አማራጭ ከቶም የለም። ሚዳቋ ወያኔ የመጣበትን ገደል ልትዘል እንዳትችል ማድረግ አለብን። በጋራ ትግላችን ወያኔን እናውድም። ጉራ ብቻ
የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት። የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክንውን አሜሪካና የምዕራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣዊ ችግር እንኳን የሚፈታ ሆኖ አልተገኘም። ይህ ሁኔታ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓመተ ምህረት በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። ይህ ቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁንም በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጁና በጣም አየር በካይ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዘዋወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህም ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደነ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የህክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ካለው ልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። የእነሱን የቦምብ ፍጅት በመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኛነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው የስደተኛ ጣቢያ እያጎሩት ሁለትና ሶስት ዓመታት ያሳልፋል። መጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የሥራ ፈቃድ ይሰጧቸዋል። በዚህ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆኑ የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻሎ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋቀረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ቀንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባሽ ስርዓት መብትን መጠበቅ እየተራቡና የመብት መገፈፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛውን በጀርመን፣ በፈረንሳይ ወዘተ በጠቅላላ አውሮፓ ለማዳከም የሚደረገው ጥረት እንደ ምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቴዎችን ጥቅም ከማስጠበቅ በስተቀር የብዙሃን ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም ባለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በአገራቸው ውስጥ ይሁን ባለም አቀፍ ደረጃ በማጥፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸው። በሰላም በንግግር የፈቱት ችግር ተሰምቶ አይታወቅም። ቀድሞም በኮንጎ፣ በኮሪያ፣ በጃፓን እንዲሁም በቬትናም ዛሬም በተለያዩ ሀገሮች ያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ ሀገሮች በጠቅላላው ኢትዮጵያን ሀገራችንን ጨምሮ ድሃ ሀገሮች አይደሉም። ባለፉት ዘመናት ድፍን የአፍሪካ ሀገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካም የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሱ ሀገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ ማዕድኖቹ እየተራቆቱ ምድሪቷ ተፈጥሮ ያደላትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ራብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘቢያቸው የየሀገሩ ህዝብ ራሱ ድምጽና ፈላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቡምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች በአምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስፈረው፣ በሌላኛው በኩል ኩባንያዎቻቸውን የሀገሮቹን ማዕድናት እየበሰበሱ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑን ቢያንስ ይህን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምትታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም 1 ውሃ፣ 2 ደኖቿ፣ 3 እንስሶቿና ጽዋቶቿ፣ 4 ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመስል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና ጽዋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ድፍን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያን ህዝብ ደሙን እያፈሰ ንብረቱን እየከሰከሰ ልጆቹን ለሞት እየለገሰ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጸጸት ይሞላል። የሀገራችን ህዝብ ከላይ የተገለጸውን ታሪክ ሲሰራ በጎሳ፣ በሀገር፣ በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያኔም የነበረ ዛሬም ያለ፣ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። አገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ያጠቋት ሞክረዋል። ከሷ ማፀን በተወለዱ ከሷ ገበታ ከተቋደሱ ግን እንደዛሬው የተጠቃችበት የታሪክ ወቅት አልነበረም። ስልጣን ይዞ ለመግዛት ሳይሆን አገሪቱን በታትኖ ህዝቦቿን አናክሶ አባልቶ እንዲገዛ በባዕዳን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዳዋ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝባ የፍትህና ርትዕ የዲሞክራሲ የጾታ እኩልነት የስራ ዕድል የሃይማኖት እኩልነት የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋራ ቢወጣቱ የሴቱ የሰራተኛው የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። መብራትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነነ አነጋገር ኢትዮጵያ ከህዝብ የወጣ ብሔራዊ ከበርቴ ጨርሶ እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈላጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በአገሪቱ ያሉት ትላልቅ ኩባንያዎች፣ ህንፃዎች፣ የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩም ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት፣ ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ፣ እንዳሻቸው ጉቦ እንዲበሉ፣ ፍርድን እንዲያጓድሉ፣ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነጻ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዘዋል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዘዋል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው አገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይናዎች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰቅስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ሊሻሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ሊሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ዋስትና አለን? ባመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጥሩ ባነሰበት፣ እንዲሁም ባዕዳን ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባለበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሁን ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአግባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሰው ላብ ነው። ከሰራተኛው ውስጥ ተመልምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። በተቀረው የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1966 ዓመተ ምህረት የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊውን ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማስተሳሰር የሚያስፈልገውም ለዚህ ነው። የሙት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ነዋሪውን በአጠቃላይ ማስተሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያርቃል። ሌላው ሳይነሳ መታለፍ የሌለበት ትልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይታክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተዘረጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ነዋሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች ለራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ያሉትን ትላልቅ የዜና ማሰራጫ ማዕከሎችን እንጂ ሌላ የመስማት እድሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች በአጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ህዝባቸው የትላልቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተቀጠቀጠ ወህኒ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መቋቋጃው ከበቅሎና ከፈረስ ያለፈ አይደለም። አርስቶስ ለሚባለው ቀደምቱ የግሪክ ፍልስፋ የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በአገራችን ከመከራና ከዚህ መሰል የሲኦል ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል እድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዳን ተልእኮ የተሸከሙ መልሰው ከሲኦል እንዳይከቱን መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዳን ተቃኝተው ባዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠብቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለው በመራራው ትግላችን ብቻ ነው። የወያኔን የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለ ማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስተው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴላቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የአገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በቅድ ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አድርጎ ቢቆርጡ፣ የወያኔን የባዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ሌላኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለ ማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለ ማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተፈቅዶለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም የአባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያዘኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አሸናፊ ነው።
ፈሊጥ ያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸር ግን 27 ዓመት ስለተጠቀመበት አረጀ አፈጀ ዋጋ ቢስ ሆነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል። ከህዝብ ግምገማ አንጻር እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የሰራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞች መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅም የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። ባዕዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሱን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ ባዕዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሄዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንታዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይህ ገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካስ ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፈንዲ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርግ ያለውና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝዳንቶች አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወር ታስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው፣ የጅብ ገበሬ፣ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ ባብላጫው አጥቆ ሲተከምበት መቆየቱ ምስጢር አይደለም። እስቲኛም ለጥቂት ጊዜም ቢሆን ተራይ ድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያው ምን ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጣ እንድትለማ እነ ወልቃይት ጠገዴ ጸለም ተተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠራቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዴሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይህ ነው። ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
ቃል ያለማፍረሱ ከዘለዳው ሁሉም በተከለው በየድንኳኑ በር ቤት ለእንግዳ ያለ ገዥውን ለማክሰር እስኪይዙ ድረስ በትረ መንግስቱን ትሁት ይሆናሉ ለተመልካች አይን። የሆዱን በሆዱ የእጁን በእጁ ይዞ ብሉልኝ ጠጡልኝ ሲል አይደክምም ፍጹም አይጠግብም ሰው ጋብዞ። ለነገሩማ በውጭ ማማ ሲያበተበጠበጠው ቢጣፍጥ ባይጣፍጥ ተምሬያለሁ ካለ ሰልጥኛለሁ ካለ የቀረበለትን የማይቀምስ ማን ነው? አጣጥሞ መቅመስ ጨልጦ መጠጣት ባይታሰብ እንኳን የተለመደ ነው በተጎነጁት ልክ በቀመሱት መጥፋት። ዘረኛው በአንድነት አንድነቱ በጎጥ አንዱ ሌላኛውን ሊያቀል ሲለማመጥ ተዋስቶ መኖሩ መቀሉ ሲገባው ይናደዳል በጣም ይጨሳል ባላፈው ግን ከዚህ በኋላ የሚጠብቀው ወተኛ ትግል ብቅ ጠቅ ነው ጫትና ሲጋራ ጋያ መሳቸው እስ ማስተላለፊያ ዝሙት ዘዲያቸው ሰውን መቀነሻ ህይወትን ማርከሻ የኔፍሪስት ዘዴ ነው ወያኔን ማደሻ ለምነቱ ሲታገል ሲጋደል ወጣት ሻፈሬም ብሎ የገዥን ስርቆት ለዋልጌዎች ስድብ ለካድሬዎች ጉራ ሳሸሽ ነው ተጋፍጦ ማንንም ሳይፈራ አልከፋፈልም በጎጥና በዘር ኢትዮጵያዊነት ነው የህይወቴ ክብር ብለው ቢመልስም አልሰማህም ብለው በገንዘብ ላባብሉት መንጋድን ቆሮችን በፌስቡክ ልከዋል በስም አክቲቪስት መቼም ሥራው የማን እንደው ይጠፋል ብለው እንደማይገምቱ ወጣቱ ተስፋ አለው የነሱ ጨቅላንጉ ይፈጥረው ይመስል ወጣትን ለመስበክ ቃል ገብቶ መዋዋል ምንኛ ድፍረት ነው መናቅ ወጣቱን የጎጥ አስተሳሰብ ሰልችቶት ተረድቶት ንቆ የተዋውን በፌስቡክ አስተምሮ ሐሳብ ይቀይራል ብሎ መቋተል ብዙውን ተማምኖ ለትግል ሚነሱ በልፈፍ አይደለም በድረሱ ጥሪ ጠላትን ሳይፈሩ ሳይሞዳሞዱ በደብልቅልቅ ውስጥ ቆሞ ያለ ጭንቀት አሞተ ቆስታራ ቆረጥ ልበ ሙሉ ሆኖ ሲገኙ ነው የገደሉበትን ቀርሁን ቆጣሪ ታጋይ ትግልን አምኖ ለትግል ሚነሳ ውሳኔው ጽናቱ ለቃሉ መታመኑ ቃል ያለማፍረሱ ክዳት የማያውቀው ሙሉ ጀግንነቱ ዋስትና የሚሰጠው ለአገር ተቆርቋሪ ጥቅም የማይገዛው የኢህአፓ አይነቱ ከጎኑ ሲኖር ነው ጊዜ ቢንከባለል ዘመናት ቢከንፉ ማሰሪያው ትግል ነው ሐቅ አይደበዝዝም ኢህአፓ ስሪቱን ተፈጥሮ ህይወቱ በሐቅ በእውነት ትግል ማበብ ነው በጀሩ ፋሲካው ትንሣኤው ዳግማዊ ልደቱ ድል ለኢትዮጵያ ህዝብ Thank you.